Hallelujah. Kisos and Tamat, I'll tell her what I'm here now. I love what I'm saying now. Yakana Fati Yavara, I'll tell her what I'm Zare Misera, Zara loving you all Yavara. Come now, Nutska, Yam like a guy, I had a chim, yes, girl.
ህይወት ተገለጠ በሚል ራስ የጀመረውን የዮሐንስ ወንጌል ጥናታችንን እንጀምራለን። ከዚህ በፊት በነበረው በክፍል 1 ከዮሐንስ ወንጌል ምዕራፍ 20 ነው የጀመረው። ይሄንን ያረግንበት ምክንያት ደግሞ የመጽሐፉን አጠቃላይ ዓላማ እግዚአብሔር ደግሞ በዚህ በመጽሐፉ ውስጥ ሊናገር የሚፈልገውን ነገር እንድናውቅ በሚል የዮሐንስ ወንጌሉን ሲጽፈው ለአንባቢያኑ ለኛም ዛሬ ጥንትም ለነበሩትም እንድናውቀው እንድንረዳው የሚፈልገውን አብይ መሰረታዊ ነገር እንድናይ ከመጨረሻው ነበር የጀመርነው። እሱም ያው ኢየሱስ በዚህ መጽሐፍ ውስጥ ያልተካተቱ ብዙ ታምራትን በዮሐንስ አገላለጽ ደግሞ ምልክቶችን አድርጓል። ሁሉ ይጻፍ ቢባል እንዲያውም መጽሐፉ መጨረሻ ላይ እንደምንመለከተው ዓለም ራሱ ቤተ መጽሐፍት ቢሆን እንኳን አይበቃም ነበር ይላል። ግን ተመርጦ የተጻፈልን ምክንያት ባለፈው ሳምንት ያየነው ነው። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ እንድናምን እንድናውቅ እርሱን ደግሞ በማመን ከእግዚአብሔር ጋር ያለ ዘላለማዊ ህይወት እንዲኖረን ተመርጦ የተጻፉ ምልክቶችን የያዘ መጽሐፍ እንደሆነ ለማየት ሞክረናል በመጀመሪያው ክፍለ ጊዜ ማለት ነው። ዛሬ የመጀመሪያውን ምዕራፍ እንጀምራለን። የዮሐንስ ወንጌል ምዕራፍ 1 በተለይ ደግሞ ወሳኝ የሆኑ እነኚህ የመጀመሪያዎቹን ቁጥሮች ለማየት እንሞክራለን። ዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 1 እስከ 3 ያሉትን ቁጥሮች አነብላችኋለሁ። ከዛ ቀጥሎም ትንሽ የተወሰኑ ቁጥሮችን አለፍ ብለን እናነብና በዚህ ውስጥ ደግሞ እግዚአብሔር ስለ ክርስቶስ እንድናውቀው የሚፈልገው ነገር ምን እንደሆነ ለማየት እንሞክራለን። መጀመሪያ ጥቅሶችን ለማንበብ እሞክራለሁ። በመጀመሪያ ምዕራፍ 1 ቁጥር 1 እስከ 3 ላይ እንደዚህ ይላል፣ በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ ይልና ከዛ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም ይላል። ከዛ ወረድ ብለን ቁጥር 14 ላይ ደግሞ ቃልም ሥጋ ሆነ፣ ጸጋንና እውነትንም ተሞልቶ በእኛ አደረ ይላል። ከዛ ደግሞ ትንሽ ወረድ ብለን ቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። ይህ ስለ ክርስቶስ ቃል ተብሎ ስለተጠቀሰው ስለ ክርስቶስ እንድናምነው እግዚአብሔር የፈለገው እውነት ነው። እሱን አንዳንድ ሐሳቦችን ላካፍላችሁ ሞክራለሁ። ሁላችንም የሕክምና ባለሙያዎች ላንሆን እንችላለን። ብዙ የሕክምና ሙያውም ላይኖረን ይችላል። ግን በአንድም ይሁን በሌላ መንገድ ታመን ሐኪም ቤት ብዙዎቻችን ሄደን እናውቃለን ብዬ አስባለሁ። እና ሐኪም ቤት ታመን በምንሄድበት ጊዜ ሐኪሞቹ ያመመንን ህመም ምን እንደሆነ ከመረመሩን በኋላ አስፈላጊ የሆነ መድኃኒት ያዙልናል። ያንን መድኃኒት እንድንወስድ አወሳሰዱን፣ ምን አይነት መድኃኒት እንደሆነ፣ በምን በምን ሰዓት መውሰድ እንዳለብን፣ መድኃኒቱን በምን መጠን መውሰድ እንዳለብን ይነግሩናል። እርሱን ተቀብለን መመሪያ ተቀብለን እንሄድና መድኃኒቱን እንወስዳለን። መድኃኒት ስለተሰጠን ብቻ ያድነናል ማለት አይደለም። ወይም መድኃኒቱን ደግሞ ገዝተን ቤታችን ስላስቀመጥነውም ያድነናል ማለት አይደለም። ወይም ደግሞ መድኃኒቱን ገዝተን በተሳሳቱ ሰዓቶች ስለወሰድነው ያድነናል ማለት አይደለም። ወይም ደግሞ መድኃኒቱን ከወሰድን በኋላ በትንሽዬ መጠን ስለወሰድነው ያድነናል ማለት አይደለም። መድኃኒቱን በትክክለኛው ክብሩ፣ በትክክለኛው መጠኑ፣ በትክክለኛው ሰዓት፣ በትክክለኛው አወሳሰድ ስንወስድ ነው ፈውስን የሚያመጣልን። ሐኪም ስላዘዘልን ብቻ አይሆንም። አቅጥነንም ብንወስደው አይሆንም። ከመጠን በበለጠ መንገድም በውሃ ብናቀጥነው አይሆንም። ከነሙሉ መጠኑ ከነሙሉ ክብሩ ስንወስደው ነው ፈውስና መድኃኒት የሚሆንልን። ዮሐንስ አንድ ላይ ስለ ኢየሱስ ክርስቶስ ማንነት የተጠቀሱትን ነኝህን ጥቅሶች በማነብበት ጊዜ ትዝ የሚለኝ ይሄ አሁን የጠቀስኩት የመድኃኒት ምሳሌ ነው። በዮሐንስ ወንጌል ላይ ሁላችን ባለፈው ሳምንት እንዳየነው ባለፈው ክፍል እንዳየነው ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ስናምን ያን ጊዜ ነው ህይወት የምናገኘው። ህይወት የምናገኘው ማለት ከእግዚአብሔር ጋር ግንኙነት የሚኖረንና ለዘላለም በእግዚአብሔር ፊት ከፍርድና ከኩነኔ አምልጠን የዘላለምን ህይወት የምናገኘው የምንድነው ክርስቶስን ስናምን ነው። ይሄ እግዚአብሔር የደነገገው ነገር ነው። እግዚአብሔር የሚገለጠው አሁን በክርስቶስ ነው። እግዚአብሔር የሆነው አንድ ልጅ እርሱ ተረከው ነው መጽሐፍ ቅዱስ የሚለን። ጌታችን መድኃኒታችንም ባለፈው ጊዜ እንዳየነው እኔ መንገድ ነኝ በእኔ ነው ወደ እግዚአብሔር የሚደረሰው ብሎናል። እሱ ራሱ መጽሐፍትም ስለ እርሱ ይነግሩናል። በክርስቶስ በኩል ነው አሁን እግዚአብሔር የሚገለጠው። ስለዚህ ክርስቶስን መድኃኒትና አዳኝ አድርጎ ሰጥቶናል። ከዚህ የተነሳ ኢየሱስ ያው ሁላችን እንደምናውቀው በዓለም ላይ በጣም ብዙ የሚወራለት ሰው ቢኖር ኢየሱስ ነው። ስለ ኢየሱስ በልዩ ልዩ ሃይማኖቶችም ይነገራል። በዓለም ላይ በጣም ብዙ የሚነገርለት ኢየሱስ ነው። ብዙ ሰዎችም የተለያየ አይነት አመለካከት፣ የተለያየ አይነት አስተሳሰብ ስለዚህ ስለ ኢየሱስ አላቸው። በዚህም ይሁን በዛ ስለ ኢየሱስ እናምናለን። ግን ዝም ብሎ ስለ ኢየሱስ ስላመንን ብቻ ወይም ደግሞ ስለ ኢየሱስ ስላወቅን ብቻ ከእግዚአብሔር ጋራ የዘላለምን ህይወትና ግንኙነት ይኖረናል ማለት ግን አይደለም። ልክ እንደ ቀድሞ መድኃኒት ነው። ምንድን ነው የምናምነው ስለ ክርስቶስ? ብዙ ሰዎች ኢየሱስ በጣም ደግ ሰው እንደሆነ ያምናሉ። ልክ ነው። ግን ደግ ሰው ስለሆነ ብቻ ማመናችን ያድነናል ወይ? ሙሉ ክብሩ እሱ ነው ወይ? ብዙ ሰዎች ኢየሱስ በጣም ጥሩ አስተማሪ እንደነበረ ያምናሉ። ልክ ነው። ከመምህራን ሁሉ የላቀ መምህር ነው። ግን እርሱን ብቻ ማመናችን ህይወት ይሆንልናል ወይ? ሙሉ ክብሩ እሱ ነው ወይ? የሚያድነው እምነት የኢየሱስ ክርስቶስን ሙሉ ክብር ማመን፣ ልክ እንደ ቀድሞ መድኃኒት ሙሉ ክብሩን ማመን ነው እንጂ የተወሰነች ስላወቅን ብቻ እንድናለን ማለት አይደለም። ጥሩ ነቢይ እንደሆነ የሚያምኑ ሰዎች አሉ። ልክ ነው። ከነቢያት ሁሉ የላቀ ነው። ግን እሱ ብቻውን ያድናል ወይ? ለመሆኑ የሚያድነው እምነት ኢየሱስ ክርስቶስን በምን ክብሩ ስናምን ነው ምንድን ነው የሚለው በጣም ወሳኝ ነገር ነው። ዮሐንስም ሲጀምር የሚጀምረው ስለ ኢየሱስ ዝም ብሎ የተለያዩ አይነት እምነቶች እንዲኖረን ሳይሆን የኢየሱስ ክርስቶስን ሙሉ ክብር ነው የሚያሳየን። እኔ ጸሎቴ አሁን ለምንመለከት ሁሉ የክርስቶስ ኢየሱስ ሙሉ ክብር ወደ ህይወታችን እንዲመጣ እግዚአብሔር ያለው መጠን ማለት ነው። ልክ ሐኪም ባለው መጠን መድኃኒት እንደምንወስድ እግዚአብሔር ባለው መጠን ስንቀበለው ነው ክርስቶስን መዳን የሚሆንልን። ማን ነው ይሄ ኢየሱስ? ምንድን ነው ሙሉ ክብሩ? እንዴት ነው እንድናምነው እግዚአብሔር የሚፈልገው? እግዚአብሔር የሚፈልገው የእምነት አይነት አለ። ክርስቶስን የምንቀበልበት፣ የምናከብርበት፣ የምናምንበት ሌላ ሙሉ ክብር አለ። እሱን ነው የሚያሳየን ዮሐንስ ወንጌል ምዕራፍ 1 ገና ሲጀምር በጣም ብዙ የመጽሐፍ ቅዱስ የጻፉ ወንጌላውያንና ሐዋርያቱ በጣም ጊዜ ፈጅተው የሚነግሩንን በተለያየ አይነት መንገድ ቀስ አድርገው የሚነግሩንን ዮሐንስ በግልጥ ከመጀመሪያው ነው የሚነግረን። ከክብር ነው የሚጀምረው። የክብር ወንጌል ነው። እሱን አምነን ስንቀበል መዳን እንደሚሆንልን በግልጽ የሚናገረው ገና ከመጀመሪያው ነው። ገና መድረኩ በክብር የተሞላ መድረክ ነው። ገና መግቢያው ከቁጥር 1 ጀምሮ እስከ 18 ያለውን እንደ መድረክ ብንወስደው እንደ መንደርደሪያ ማኮብኮቢያ ብንወስደው እንደ አውሮፕላን ማኮብኮቢያ ብንወስደው ቀስ ብሎ የሚነሳ አውሮፕላን ሳይሆን በአንዴ ነው ብድግ የሚያደርገው የኢየሱስን ክብር። ክብሩን ሙሉ ለሙሉ በግልጽ ነው የሚነግረን። ማን ነው ይሄ ክርስቶስ? ምዕራፍ አንድ ላይ ዮሐንስ የመረጠው ቃል ስለ ኢየሱስ ክርስቶስ ቃል የሚለውን ነው። ቃል በመጀመሪያው ቃል ነበረ። ምዕራፍ 1 ቁጥር 1 ወረድ ስንል እዚያው ምዕራፍ 1 ቁጥር 1 ላይ ቃልም በእግዚአብሔር ዘንድ ነበረ ቃል። ከዚያ ወረድ ስንል ደግሞ ቁጥር 14 ላይ ቃልም ስጋ ሆነ። ስለዚህ ኢየሱስ ክርስቶስን ለማመልከት ክርስቶስን ለማመልከት ነው። ስጋ ሆነ ሲል ክርስቶስ እንደሆነ ግልጽ ነው። ስለ ኢየሱስ እየተናገረ እንደሆነ ግልጽ ነው። የመረጠው ቃል ቃል የሚል ቃል ነው። ራሱ ሎጎስ በግሪክ በመጀመሪያው ሎጎስ ነበረ፣ ቃል ነበረ። ይሄን አይ ቲንክ በጥንቃቄ የመረጠው አይነት ቃል እንደሆነ ነው የማስበው። ራሱ ቃል የሚለውን ቃል ለአይሁዳውያን አንባቢዎቹም እንግዳ አይደለም፣ ደግሞ ለግሪካውያን በፍልስፍና ለሚያምኑ ለአህዛብም እንግዳ አይደለም። በአይሁድም ዘንድ ቃል በጣም የተለመደ ነው። ሃይማኖታዊ ትርጉም አለው። ቃልን ሲያስቡ አይሁዳውያን አይሁዲያን ሲያነቡት በብሉይ ቃል ማለት ዝም ብሎ ድምጽ ሳይሆን ቃል ሎጎስ ዝም ብሎ ድምጽ ነገር ሳይሆን ልክ ዘፍጥረት ምዕራፍ 1 ላይ እንደምናነበው ዘፍጥረት 1 ከ3 ከቁጥር 3 ጀምሮ ሁሉን ነገር ካለመኖር ወደ መኖር እግዚአብሔር ያመጣበት መሳሪያ መፍጠሪያ መሳሪያ እግዚአብሔር ቃል ሲናገር ሆነ። በግልጽ እንደሚነገረን ብሉይ ኪዳን ማለት ነው ዘፍጥረት 1 ላይ እናየዋለን። ሁኑ ሲል ሆኑ፣ ቃል ሲናገር ተፈጠሩ። ስለዚህ ቃል የእግዚአብሔር መፍጠሪያ መሳሪያው እንደሆነች ያስቡ ነበር። ዝም ብሎ ተራ ድምጽ ሳይሆን የመፍጠር የማጽናት የማቆም ህይወት የመስጠት ጉልበት ያለው የእግዚአብሔር ንግግር አርገው ነው የሚወስዱት። መዝሙር 33 6 ላይ በእግዚአብሔር ቃል ሰማያት ጸኑ ይላል እና ሰራዊቶቻቸውን በሙሉ በአፉ እስትንፋስ። ስለዚህ ሎጎስ የአፉ እስትንፋስ ናት፣ ንግግሩ ናት፣ የሚያድንባት የሚፈጥርባት የሚሰራባት ፍጥረትን የሚንከባከብባት የሚያጸናባት ያንን ቃል ብለው ይጠሩታል። ሎጎስ ከእግዚአብሔር ከያህዌ የወጣ ማለት ነው። ደግሞ ዮሐንስ ወንጌሉን እንዲያነቡለት የሚጠብቃቸው ደግሞ ግሪካውያኑ ያን ጊዜ የነበሩት በፍልስፍናዊ አስተሳሰብ ለነበራቸውም ሎጎስ እንግዳ ቃል አይደለም። ሎጎስ ይህንን ዓለም እንዴት መጣ ብለው ሲያስቡ ግሪካውያኑ ይህ ዓለም እንዴት መጣ፣ እንዴት ስርዓት ሊይዝ ቻለ የሚለው ትልቅ የግሪክ ፍልስፍና እንደሆነ ሁላችን እናውቃለን። እንዴት ነው የመጣው ይህ ዓለም? እንዴትስ ነው በስርዓት ይዞ የሚኖረው? በዓለም ላይ ውበት አለ፣ ጥሩ መልክ አለ፣ ቢዩቲ አለ። ይሄ ሁሉ እንዴት መጣ ተብሎ ሲታሰብ የሚሰጡት አንድ እንትን ለዚህ ሁሉ መፈጠር ለዚህ ሁሉ መገኘትና ላለው ስርዓትና ውበት ምክንያት የሚያረጓት ሎጎስ የምትባልን ሐሳብ ነው። ሎጎስ ይሄ ሁሉ የመጣበት ምክንያት ሪዝን፣ አእምሮ፣ አስተሳሰብ፣ የሆነ አንድ ኃይል፣ የሆነ አንድ ምክንያት፣ የሆነ አንድ አስተሳሰብ ግሪካውያኑ አስተሳሰብ ማይንድ በጣም ስለሚወዱ አንድ አስተሳሰብ ነው ይህንን ሁሉ ካለመኖር ወደ መኖር ያመጣው ብለው ያስባሉ። እና ያችን አስተሳሰብ ያችን ሪዝን ያችን ማይንድ ያችን ሀሳብ ሎጎስ ይሏት ነበር። ስለዚህ ሁለቱም የሚያውቋት ሁለቱም አይነት አንባቢያን ያን ጊዜ የነበሩት ሃይማኖታውያኑና ፍልስፍናውያኑ የሚያምኗት ቃል ሀሳብ ስለሆነች ያችን ሎጎስ ያመጣትና ስለዚያ ሎጎስ ልንገራችሁ ነው። ምዕራፍ አንድ ላይ ማን ነው ይሄ ሎጎስ? ማን ነው ይሄ ኢየሱስ? ማን ነው ይሄ ክርስቶስ? ሙሉ ክብሩ የዚህ መድኃኒት ሙሉ ክብሩ ምንድን ነው? እንዴት እንድንወስደው ነው እግዚአብሔር የሚፈልገው? በጣም ጸሎቴ ነው እግዚአብሔር በሕክምና ቋንቋ ፕሪስክራይብ ባረገው መንገድ ጌታችን መድኃኒታችን ኢየሱስ ክርስቶስን እንድናምን እግዚአብሔር ባዘዘልን መንገድ ባዘዘልን መጠን ባዘዘልን ክብር እንድናከብረው። ዋና ዋናዎቹን ልንገራችሁ፣ በጣም ጥልቅ ነው። ዮሐንስ 1 የመጀመሪያዎቹ 3 ቁጥሮች ቅድም ያነበብናቸው ቁጥሮች በጣም ጥልቅ ናቸው። ስለ ክርስቶስ ስለዚህ ሎጎስ ቢያንስ 3 ዋና ዋና ነገሮችን ክብሮችን ይነግረናል ብዬ አስባለሁ። የመጀመሪያው የኢየሱስ ክርስቶስን ዘላለማዊነት ይነግረናል። የኢየሱስ ክርስቶስን ዘላለማዊነት ምን ማለት ነው? ልጁ ክርስቶስ ሎጎስ ዘላለማዊ ነው። ጅማሬም የለውም ፍጻሜም የለውም። በግሪካውያኑ ምሳሌያዊ አነጋገር አልፋ ነው። ምንም አልፋ ማለት ወደ ኋላ ቢኬድ ምንም የማይገኝ ማለት ነው። ኦሜጋ ነው ፍጻሜውም የማይገኝ ከሀስከፐ እንደምንለው ኤቱዚ እንደምንለው ማለቂያ የሌለው መጀመሪያም የሌለው መጨረሻም የሌለው ነው። እንዴት እንድናምነው ነው እግዚአብሔር የሚፈልገው? ዘላለማዊ ክብሩ ምዕራፍ 1 ቁጥር 1 በመጀመሪያው ነበር። በመጀመሪያው ቃል በመጀመሪያው ነበር። ወረድ ስንል ደግሞ ይህ በመጀመሪያው ቃል በመጀመሪያው በእግዚአብሔር ዘንድ ነበር። መጀመሪያው የሚለው ቃል ምን ያስታውሳችኋል? ዘፍጥረት 1:1 እንደሚያስታውሳችሁ አውቃለሁ። በመጀመሪያው እግዚአብሔር ሰማይና ምድርን ፈጠረ ባለበት በዚያ በመጀመሪያው ፍጥረት ዓለም ሁሉ ሲጀመር ያ ዘላለም ያ በመጀመሪያው በዚያን ጊዜ በመጀመሪያው ጊዜ ሌላው ሁሉ ነገር ሲጀምር በዚያ በመጀመሪያው ፍጥረት ዓለሙ በሙሉ ሲጀምር ሰማያት ሲጀምሩ መሬት ስትፈጠር በመጀመሪያው ይሁን ይያለ ሲፈጠር ያን ጊዜ አብሮ ከእግዚአብሔር ጋር ነበር ነው የሚገርም ነው ብዙዎች ወንጌላት አሁን ማቴዎስን ስንጀምር የጌታችንን ህይወት ዘላለማዊነቱን ቀስ አድርጎ ቢነግረንም ግን በሰው ማንነቱ ዘርግንዱን ቆጥሮልን ነው የሚጀምረው ዘርግንዱን ቆጥሮልን ከድንግል ሲወለድ አሳይቶን ህፃን ሆኖ በበረት ሲወለድ ከዛ ቀስ ይያለ ሲያድግና ሙሉ ክብሩን ቀስ አድርጎ ነው የሚነግረንና የኢየሱስን ህይወት ከልደቱ አከባቢ ነው የሚጀምረው ሉቃስም ትንሽ ደሞ የዘርግንዱን ይነግረንና የኢየሱስ ክርስቶስን ህይወት እና ማንነት ከሰው ሆኖ ከመወለዱ ነው የሚጀምርልን በማርቆስ ወንጌልም ስናገኝ ትንሽዬ ይነግረንና ሰው ሆኖ ስለመምጣቱ እና ዮሐንስ እንዴት ስለርሱ እንደመሰከረ ነው የሚነግረን ዮሐንስ ወንጌላዊው የኢየሱስን ህይወት ከመወለዱ በፊት ልንገራችሁ የሚል ነው የሚመስለኝ ከበረት በፊት በበረት ከመወለዱ በፊት በድንግል ከመጸነሱ በፊት ሰው ሆኖ ከመምጣቱ በፊት ከአገልግሎቱ አይጀምርም ከድንግልና ውልደቱ አይጀምርም ከዘር ሐረጉ አይጀምርም ገና ሰውም ሳይኖር ዘር ሐረግም ሳይጀመር ፍጥረት ዓለምም ሳይፈጠር ገና ከጥንት ከመጀመሪያው ነው የሚያስጀምረው ኢየሱስ ክርስቶስ ዘላለማዊ ነው ጅማሬ የለውም በመጀመሪያው ቃል ነበር በይሁዳ መጽሐፍ እንደሚነገረን ማለት ነው ቁጥር 25 ላይ እርሱ ከዘላለም ሁሉ በፊት ነበር ይላል ገና ከዘላለም ሁሉ በፊት ኢየሱስ ክርስቶስ ነበር ዘላለማዊ ነው ጌታችን ኢየሱስ በዮሐንስ ወንጌል በዚሁ ወንጌል ምዕራፍ 17 ቁጥር 5 ላይ ሲጸልይ ምን ብሎ ጸለየ አባት ሆይ ዓለም ሳይፈጠር ሳይጀመር በፊት ማለት ነው ዓለም ሳይፈጠር ባንተ ዘንድ በነበረኝ ክብር አክብረኝ ይለዋል ዓለም ሳይፈጠር በፊት በነበረኝ ክብር ስለዚህ ጌታችን ኢየሱስ ክርስቶስ ዓለም ሳይፈጠር ዓለም ሳይጀመር በመጀመሪያው በሙሉ ክብር ከእግዚአብሔር ጋር ነበረ በስጋ ተወለደ ሰው ሆነ እንጂ አልተፈጠረም ሰው ሆነ እንጂ አልተጀመረም ለዚህ ነው ምዕራፍ 1 ቁጥር 3 ላይ ስትመለከቱ ለምሳሌ ሁሉ በርሱ ሆነ የሚለው ሁላችን አቋለን ይሄን ቃል ሁሉ በርሱ ሆነ ከሆነውም አንዳችስ እንኳን ያለርሱ አልሆነም ሲል አሁን ዝም ብሎ ስለሚሆኑ ነገሮች አይሆንም የሚናገረው ዮሐንስ ከዛ ባለፈ ነው የሚናገረው ስለ ፍጥረት ነው የሚናገረው ስለ አፈጣጠር ነው የሚናገረው እና ምንድነው የሚለው ሁሉ በርሱ ተፈጠረ ይላል ሁሉ በማን በክርስቶስ በኋላ እንደምናየው ሁሉ በክርስቶስ ተፈጠረ ይልና ከተፈጠረውም ሁሉ ያለርሱ የተፈጠረ የለም ነው ለምንድን ነው ከተፈጠረው ሁሉ ያለው ሁሉ በርሱ ተፈጠረ ነው ያለርሱ የተፈጠረ የለም ለምንድን ነው ያለው በመሃል ከተፈጠረው ነገር ሁሉ ያለው ለምንድን ነው ያላችሁ እንደሆነ ያልተፈጠረ ስላለ ነው ያልተፈጠረ ነገር አለ ሳይፈጠር የኖር አለ ሁሉ ሲፈጠር ነው የኖረው ግን ሳይፈጠር የኖር አለ ለምሳሌ በቃ ፍጥረት ዓለሙ ያልነበረበት ጊዜ አለ ወደ ኋላ ስንመለስ ዘላለማዊ አይደለም ሳይፈጠር የነበረበት ጊዜ አለ ምንም የለም ነበር ባዶ ነበር ከዛ በመጀመሪያው ሆኑ በመጀመሪያ እግዚአብሔር ሲፈጥር ተፈጠሩ የተፈጠረው ምናየው ነገር በሙሉ በመጀመሪያው የጀመረ ነው ከተፈጠረው ሁሉ ያለርሱ የተፈጠረ የለም ሲል ያልተፈጠረ ግን ለዘላለም የሚኖር አለ ስለ ክርስቶስ ሲናገር ማለት ከተፈጠረ ነገር ሁሉ ያለርሱ የተፈጠረ የለም ያልተፈጠረ ለዘላለም የኖረ ሰው ሆኖ ተወልዷል ግን ያልተፈጠረ ዘላለማዊ የሆነ ጅማሬ የሌለው ኢየሱስ ክርስቶስን ሲያመለክት ማለት ነው ይሄ ባለፈው ጊዜ ማይተነዋል ጌታችን ኢየሱስ ክርስቶስ እንደተናገረው በዮሐንስ ወንጌል ምዕራፍ 5 ላይ አብርሃም ከመወለዱ በፊት ነኝ እኔ ነኝ ብሎ እንደተናገረ ማለት ነው ማን ነው ይሄ ኢየሱስ ክርስቶስ ሙሉ ክብሩ የሚያድነን ምኑን ስናምነው ነው የሚያድነን ዘላለማዊነቱን ስናምን ነው አርዮስ የሚባል የኑፋቄ አስተማሪ ተነስተው ነበር በቤተክርስቲያን የመጀመሪያው ቤተክርስቲያን ላይ ሁለተኛ መቶ ክፍለ ዘመን እንደዚህ አከባቢ ተነስተው በክርስቶስ ማንነት ላይ ነው የተነሳውና የአርዮስ አንዱ ዋና አስተሳሰቡ የነበረው ምንድነው ወልድ ነው አንዱ አስተሳሰቡ ወልድ ያልነበረበት ጊዜ ነበር ብሎ ነው የሚያስተምረው። ወልድ ያልነበረበት ጊዜ ነበር፣ አንድ ቦታ ላይ ከፍጥረት በፊት ተጀምሯል ብሎ ነበር የሚያስተምረው አርዮስ። ለዚህ ነው በቤተክርስቲያን የተወገዘው። ውግዝ ከም አርዮስ የምንልበት ምክንያት ስለተወገዘ ነው። በቤተክርስቲያን አርዮስ የተወገዘበት ምክንያት ወልድ የሆነ ቦታ ላይ ነው የተጀመረው፣ የሆነ ቦታ ላይ ነው የተፈጠረው፣ ከዛ በኋላ ሌሎችን ፍጥረታት ፈጠረ ብሎ ያስብ ነበረ። ልክ የቆላሲያስ መጽሐፍ ላይ እርሱ ከፍጥረት ሁሉ በኩር ነው የሚለውን ከፍጥረት ሁሉ የመጀመሪያ ፍጡር ነው ብሎ አንብቦ ማለት ነው። በኩር ነው ሲል ዋናነቱን፣ ባለቤትነቱን፣ ምንጭነቱን፣ ክብሩን ለማሳየት ነው እንጂ ተፈጣሪነቱን ለማሳየት አይደለም። ስለዚህ የአርዮስን አስተሳሰብ በአዲስ ኪዳን ማግኘት አይቻልም። አዲስ ኪዳን ኢየሱስ ክርስቶስን ከፍጥረታት ሁሉ በፊት በመጀመሪያው የነበረ ነው እንጂ የጀመረ አይደለም። አሁን በዚህ ዘመን አለ አንዳንድ አርዮሳዊ አስተሳሰብ የሆነ ኢየሱስ ክርስቶስን እንደ የፍጥረት መጀመሪያ፣ እንደተፈጠረ፣ እንደ ፍጡር አርጎ የማየት ነገር አለ። ደግሞ አንዳንድ ጊዜም ሳናስበው ዝም ብሎ ሰው የሆነ የተወለደ ያስተማረ በመካከላችን የተመላለሰ በመስቀል የሞተ እሱን እናስባለን። ልክ ነው። ግን ከዛ ሁሉ በፊት ደግሞ በመጀመሪያው የነበረ ዘላለማዊ የሆነ ጌታ ነው የምናመልከው። ሁለተኛው ዮሐንስ የሚነግረን ይህንን ትንሽ ከታች ወደ ላይ አምጥቼዋለሁ፣ ትንሽ ወደ ክላይማክስ እንድንሄድ ማለት ነው። እስካሁን ከተናገረው ወደ ከፍ ወዳለው እንድንሄድ ዘላለማዊ መሆኑ ብቻ ሳይሆን የኢየሱስ ክርስቶስን ዘላለማዊነት ይነግረናል። የዚህን ቃል የሎጎስ ዘላለማዊነት ከዛ ቀጥሎ ግን ዮሐንስ የዚህን የሎጎስን የኢየሱስ ክርስቶስን ፈጣሪነት ደግሞ ይነግረናል። በመጀመሪያው ቃል ነበረ ብቻ ሳይሆን ፈጣሪ፣ የሁሉ ፈጣሪ እንደሆነ ይነግረናል። አሁንም ዮሐንስ 1:1 በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። በእግዚአብሔር ዘንድ ማለት ከእግዚአብሔር ጋራ በተለየ ሪሌሽንሺፕ ማለት ነው፣ በተለየ ግንኙነት። በእግዚአብሔር ዘንድ ነበረ፣ ከእግዚአብሔር ጋር ነበረ ተብሎ ሊተረጎም ይችላል። በመጀመሪያ ቃል ከእግዚአብሔር ጋር ነበረ፣ ከዛ በኋላ እንመጣበታለን፣ ቃልም እግዚአብሔር ነበረ። ከዛ በኋላ ይህ በመጀመሪያው በእግዚአብሔር ዘንድ የነበረው ይሄ ሎጎስ ሁሉን እርሱ ፈጠረ ነው ቀጥሎ ያለው። ስለዚህ የኢየሱስ ክርስቶስ አንዱ ሌላው ክብር በላያችን ላይ ሊመጣብን የሚያስፈልገው ሁልጊዜ ሊከበን የሚያስፈልገው ኢየሱስ ክርስቶስ ሕይወት ያለው ነገር ሁሉ የፍጥረታት ሁሉ ምንጭ እሱ ነው። ፈጠረ፣ ፈጣሪ ነው። ሁሉ በእርሱ ተፈጠረ። ከተፈጠረ ሁሉ ያለ እርሱ የተፈጠረ የለም። ዕብራውያን ምዕራፍ 1 ቁጥር 2 ላይም ስለ ልጁ ሲናገር እሱን ነው የሚነግረን። እግዚአብሔር በልዩ ልዩ አይነት መንገድ በብዙ አይነት ጎዳና ለአባቶቻችን በነቢያት ተናግሮ አሁን ግን በአዲስ ኪዳን ማለት ነው ለእኛ ዓለማትን በፈጠረበት በልጁ ተናገረን ይላል። ዓለማትን በሙሉ ዓለማትን ማለት በኋላ በቆላሲያስ ላይ ቅዱስ ጳውሎስ እንደገለጸው የሚታዩትን የማይታዩትን በሰማይ ያሉትን በምድር ሁሉ ያሉትን እርሱን ሁሉ የፈጠረ ነው ኢየሱስ ክርስቶስ። የፍጥረታት ምንጭ ሆነ። ቆላሲያስ ምዕራፍ 1 ላይ ስታነቡ እንደምታገኙት ሁላችሁ ይዘረዝረዋል ቅዱስ ጳውሎስ፣ ክርስቶስንም ያከብርበታል። የሚታዩትን የማይታዩትን በሰማይ ያሉትን በምድር ያሉትን ከምድር በታች ያሉት ቢሆኑ አለቆች ቢሆኑ ስልጣናት ቢሆኑ መንፈሳዊው ዓለም ቢሆን ይሄ የምናየው ስጋዊና ይሄ ቁሳዊ ነገር ብቻ ሳይሆን በሰማይና በምድር ያሉ መንፈሳዊ የሆኑ ቅዱሳን መላእክትን ያካትታል። የወደቁትን መላእክት ያካትታል። የማናውቃቸውን ፍጥረታት ያካትታል። እነኚህን በሙሉ እሱ ነው የፈጠራቸው ክርስቶስ ይላል። ይሄ በዘመናችን በጣም ዘመናችን እንዲያው ይሄን ክርስቶስን ለማክበር የተመቸ ዘመን ነው ብዬ ነው የማስበው። ምክንያቱም ፍጥረት ድሮ በነበረችን እውቀት ብቻ ላይ የተመሰረተ አይደለም። አሁን ብዙ የማናውቃቸው የነበሩ ፍጥረተ ዓለማት በሳይንስ እየተገኙ ያሉበት ዘመን ነው። በጣም እግዚአብሔርም ከሰማይ ሆኖ የፈቀደልን ይመስላል እንዲገኙ፣ ታላቅነቱን እንድናከብር ማለት ነው። የሚያስገርም ነው የፍጥረት ትልቅነት፣ የፍጥረት ቫስትነስ፣ የፍጥረት ታላቅነት የሚያስገርሙ አይነት ፍጥረታት እየተገኙ ነው። እርግጥ ጥንትም ቢሆን እግዚአብሔር በመንፈሱ ለሚወዳቸው አሳይቷቸዋል። አሁን ዝም ብዬ ቀና ብዬ ሳይ ሰማይ አንድ ነው፣ ግን ሰማያት ብለው እንዲጮሁ አድርጓቸዋል ጥንት ገና። ይሄ ሁሉ ሳይንቲፊክ ዲስካቨሪ ከመኖሩ በፊት ሰማያት የእግዚአብሔርን ክብር ይናገራሉ መዝሙር 19 ላይ። ሌላ ብዙ ሰማያት እንዳሉ እግዚአብሔር በመንፈሱ ለቅዱሳኑ ገልጧል። እግዚአብሔር በመንፈሱ አሳይቷቸዋል። እግዚአብሔር በመንፈሱ እንዲጽፉ አድርጓቸዋል። ግን ሳይንስ ማሁን የሚጋራን ምንድነው? እንዲያውም የምንኖርባት የኛ መንደር በጣም ትንሿ መንደር ናት። በጣም ትንሽ የከዋክብት ክምችት ያለባት ናት። በብዙ ቢሊዮን የሚቆጠሩ ናቸው። ቢሊዮንና ቢሊዮን ናቸው። ይሄ ለኛ በጣም ትልቅ ይመስላል፣ ብዙ ይመስላል። ግን ከዛ በላይ በጣም ግዙፍ የሆኑ ከዚህ ቁጥር በላይ በጣም የበዙ ታላላቅ ፍጥረታት አሉ በዚህ ዓለም ላይ፣ የምናያቸው የማናያቸው፣ የደረስንባቸው ያልደረስንባቸው፣ በሰማይ ያሉ በምድር ያሉ፣ ቁሳዊ የሆኑ መንፈሳዊ የሆኑ። እነኚህን በሙሉ የፈጠረ ነው እግዚአብሔር ወልድ፣ የዓለማት ሁሉ ፈጣሪ ነው። ኢየሱስ ክርስቶስ የምንከተለው ሰው ሆኖ ሊፈልገን መጥቷል። በኋላ እንደምንመለከተው በመካከላችን አድሯል፣ እኛን ሆኗል፣ ከኛም በታች እንዲያውም የመጨረሻውን የወንጀለኛ ሞት ሞቷል፣ ስለኛ የተረገመ ሆኗል፣ ተንቋል፣ ተተፍቶበታል፣ በተናቀ ቦታ ነው የተወለደው፣ የመጨረሻውን ዝቅታ ወርዷል። ፊልጵስዩስ ምዕራፍ 2 ላይ እንደሚነግረን በዚህ ስናውቀውም ጥሩ ነው በዝቅታው ሰው ስለሆነ። ግን በዚህ ብቻ አእምሯችን ተይዞ መኖር ግን የለበትም። እየተገረምን እየተደነቅን እንድንኖር የሚያደርገን ይህ በመካከላችን የተገኘው ጌታ በጣም ትልቅ ጌታ ነው። ያልጀመረ ያልተፈጠረ በመጀመሪያው የነበረ ሁሉን የፈጠረ አምላክ ነው የምናመልከው። ኢየሱስ ጌታ ነው ብለህ ስትመሰክር ነው የምትድነው የሚለው ጳውሎስ ይሄን ነው የሚመስለኝ። ኢየሱስ ጌታ ነው፣ የዘመናት ሁሉ ጌታ ነው፣ በመጀመሪያው ነበር። የፍጥረታት ሁሉ ጌታ ነው፣ ካለመኖር ወደ መኖር ያመጣቸው የህይወት ምንጭ የሆነ ክርስቶስ ነው። እንዲህ ስናምን ነው የምንድነው። እንዲው ደግ ሰው ነበር ብቻ አያድንም። እንዲው ጥሩ መምህር ነበር አሉ አያድንም። መጽሐፍትን እንመርምር፣ መጽሐፍትን እንመልከት። እውነት ነው አርነት ያወጣችኋል የተባል ነው። እውነትን ታውቃላችሁ ብሏል እርሱም። እውነትን ማወቃችን ደግሞ አርነት ያወጣናል። አርነት ነፃነት የሚሰጠን እውነት ይሄ ነው። ኢየሱስ ክርስቶስ ዘላለማዊና ፈጣሪ የሆነ ጌታ ነው። በዚህ መልኩ ስናከብረው፣ በዚህ መልኩ ስንቀበለው ነው የዘላለምን ህይወት የምናገኘው። ይሄ ምን ማለት ነው? ስለ ክርስቶስ ሙሉ እምነት ገና ላላመንን ሰዎች በሙሉ ክብሩ እንድታምኑ አበረታታችኋለሁ። ኢየሱስ ክርስቶስ ደግ ሰው ነበር ብቻ፣ ደግ መምህር ነበር ብቻ፣ በታሪክ ነበረ ብቻ፣ ይሄ ብቻ አያዋጣም። ኢየሱስ ክርስቶስ የዘላለም ፈጣሪ መሆኑን መቀበል መቻል ያስፈልጋል። ክርስቶስን ተቀብለን ለምንኖር ክርስቲያኖች ደግሞ እርግጥ ኢየሱስ ክርስቶስ መጽሐፍ ቅዱስ ራሱ እንደሚነግረን ወንድማችን ነው፣ ወዳጃችን ነው፣ አፍቃሪያችን ነው፣ አጠገባችን ያለ ነው፣ ጓደኛዬ ነው። ግን ደግሞ የመጠቀ አምላክ ነው፣ ከጊዜ የመጠቀ የዘላለም ጌታ ደግሞ ከፍጥረታት ሁሉ የመጠቀ መገኛቸውና ፈጣሪያቸው የሆነ ነውና በዚህ እንድናከብረው በዚህ በልባችን ሁልጊዜ እንድናከብረው ያስፈልጋል ብዬ አምናለሁ። ከነ ሙሉ ክብሩ ኢየሱስን የሚወድና የሚያከብር የተቀበሉ ሰዎች እንድንሆን እግዚአብሔር ሁላችንን ይርዳል።